the voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19ና 22 ሜትር ባንዶች ዘወትር ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንጻ ዝግጅት አሁን ጀምራል።
ሰባት በኤክስለን እንጠራለን 7/7 እንሰራለን። በፊት ሞዴል የነበረው 7/7 ላይ እንሰራለን።
አውሮፕላኑ ውስጥ ተሳፋሪዎች ገብተው የሚጠቀሙባቸው አስተናጋጅ ለመስራት ኦክሲጂን ለማስተካከል እነሱ የሚያረጉትን ነገር ነው 7 አመት ዲዛይን ያረኩት።
ኤርሚያስ ዘገየ ብሩና በኋላ የተሰማው አሊ ሰይድ ይባላሉ።
ሲያትል ከተማ ውስጥ የሚገኘው የቦይንግ መገጣጠሚያ ፋብሪካ
ስኬት ያስመዘገቡ ወጣት ኢትዮጵያውያን ናቸው።
አንዱ ከሲያትል ጉዞ የተገኘ ነው ልትለና አይደል? አዲስ
እንዴት አሉላ? ሌላም አለኝ
እንስማ።
አቡነስም ያድ ከተስምከ ከምተምስምከ ወስቶ ቃደከ ከመዝ ማከሞ ማማክ ሲታገል ለዘለን ለችን አበኛኛን ሄደላን አበታን ሲጋየን ምንናኔ ለነላ በሰለን ሊታባለ
እንዴት አጠናው ግን ይሄን
ቤተክርስቲያን ሶብና ቀዳሜ ይሄደ ዘይ ማራት
የስድስት አመቱ ቅዱስ በፈቃዱ ነው። ሌላው እንግዲህ
በቃሉ አጥንቶ ነው እንዳትለኝ።
እንዴት ነው አንተ ተሞክረው እንዲያሉላ?
እኔማ ዳዊትን ማስቀደዋለሁ እኮ አዲሱ
መልካም ስለመጣ ተፈተናለህ።
ሌሎች መሰናዶችም አሉን አድማጮች።
ዛሬ አንድ ቤተኛ እንግዳም ይዘናል።
ግዚ አክሊሉ ስለ ጀርመኑ የሰማይ ላይ ባቡር ልጅ ኢትዮጵያዊ ከአዲስ አበባ
ከሰሜን አሜሪካው የኢትዮጵያውያን ስፖርትና ባህል ፌዴሬሽን ደግሞ
አንድ አባሉ አንድ እንግዳ ጋር ይቀርባሉ።
ዛሬ እኔ አዲሱ አበበ ፕሮዲውሰር ንጉሱ ታምሬን እዚህ ከዚህ ከዋሽንግተን ስቱዲዮ
እኔ አሉላ ከበደ ደግሞ በረፍት ከምገኝበት ባህር ዳር ካልኩኝ ወደ ኢትዮጵያው የሀገራችን ባህር ዳር አይደለም ሁለተኛው ሀገራችን ውሃ ዳር ያለ ቦታ ማበሉ ከሚወድና ከሚነጣበት ትጎጂ ነው።
ታጓጓን ባክ መልካም። ዛሬ ቀኑ ሐምሌ 23 2009 ዓመተ ምህረት ነው።
እለቱ ደግሞ እሁድ ነው።
ቅድመ ራዲዮ መጽሔት የሚቀርበው ደግሞ የእለቱ ዜና ነውና
አብቁን እንመለሳለን።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍሳዬ ነኝ። በሶማሊያ ታችኛው ሸበሌ ክልል የአልሸባብ አማጽያን በከፈቱት የደፈጣ ጥቃት ቢያንስ 18 የአፍሪካ ህብረት ወታደሮች መገደላቸውን ባለስልጣኖችና የጸጥታ ምንጮች ለአሜሪካ ድምጽ ሬዲዮ ሶማሊኛ አገልግሎት ገልጸዋል። አልሸባብ የተገደሉት 39 የአፍሪካ ህብረት ወታደሮች ናቸው ይላል። የሀገሪቱ ወታደራዊ ባለስልጣኖች ግን የተጋነነ ነው ብለዋል። ጥቃቱ የተፈጸመው ከሞቅዲሾ 120 ኪሎ ሜትር ርቆ በሚገኝ ሃሎዌን መንደር አጠገብ ሲሆን 24 አቅርቦት የጫኑ መኪናዎች ካሚዮኑን ነው ኢላማ ያደረገው። ካሚዮኑ የኡጋንዳ ወታደሮችን ጭኖ እንደነበር ተገልጿል። ሌላ በኩል ደግሞ በሶማሊያ መዲና ሞቅዲሾ በደረሱ መኪና ውስጥ በተጠመደ ከባድ የአጥፍቶ ጠፊ ጥቃት ቢያንስ 10 ሰዎች ተገድለው 15 እንደቆሰሉ እማኞችና የጸጥታ ኃይሎች ተናግረዋል። መኪናው የፈነዳው ማካ አልማካራማ በተባለው ትራፊክ በሚበዛበት መንገድ መኪናዎች ሰልፍ ይዘው በነበሩበት ወቅት እንደሆነ እማኞች ተናግረዋል። አንድ ስሙ ያልተጠቀሰ የጸጥታ ክፍል ምንጭ በገለጸው መሰረት የአጥፍቶ ጠፊው ኢላማ የምክር ቤት አባላት ስለ ሀገሪቱ ህገ መንግስት ለመነጋገር የተሰበሰቡበት ፓርላማ ሳይሆን አልቀረም። ከተገደሉት አብዛኞቹ ገበያተኞች እንደሆኑ ታውቋል። የኬንያ ፖሊስ ጽህፈት ቤት እንደሚለው አንድ ታጣቂ በሀገሪቱ ምክትል ፕሬዚደንት መኖሪያ ቤት ላይ ጥቃት በመክፈቱ አንድ ፖሊስ ተገድሏል። የኬንያ የፖሊስ ጽህፈት ቤት ኃላፊ ጆዜፍ ቦይኔት ታጣቂውም በተከፈተበት ተኩስ ተገድሏል፣ ሁኔታውም በቁጥጥር ስር ነው ብለዋል። የአጥቂው ዓላማ ምን እንደነበር እስካሁን ባለው ጊዜ አልተገለጸም። ምክትል ፕሬዚደንት ዊሊያም ሩቶና ቤተሰባቸው ጥቃቱ በተከፈተበት ወቅት እቤት አልነበሩም። በመጪው ወር ኬንያ በሚካሄደው ፕሬዝዳንታዊ ምርጫ የሀገሪቱ ፕሬዝዳንት ኡሁሩ ኬንያታ እንደገና የሚወዳደሩ ሲሆን ሩቶ በምክትል ፕሬዝዳንትነት አብረዋቸው ይወዳደራሉ። ሰሜን ኮሪያ በቅርቡ ያካሄደችው የሚሳኤል መሳሪያ ሙከራ ዩናይትድ ስቴትስ በሀገሪቱ ላይ ሌላ ዙር ማዕቀብ እንዳትጥል ለማስጠንቀቅ ነው ስትል ሀገሪቱ ዛሬ አስገንዝባለች። የጦር መሳሪያ ጠበብት እንደሚሉት አዲስ የተሞከረው ሚሳኤል በዩናይትድ ስቴትስ ግዛት ላይ የመድረስ አቅም አለው። የሰሜን ኮሪያ ውጭ ጉዳይ ሚኒስቴር ዋሽንግተን ሰሜን ኮሪያን ለመጉዳት ካላት የሙኝህል መንቀት አለባት ይላል። የሰሜን ኮሪያ መግለጫ የወጣው የዩናይትድ ስቴትስ አየር ኃይል በደቡብ ኮሪያና በጃፓን ጀት ተዋጊ አይሮፕላኖች የታጀቡ 2 B-1B ተዋጊ አይሮፕላኖችን በኮሪያ ባህረ ገብ መሬት ላይ ካበረረ በኋላ ነው። የሰሜን ኮሪያን ጥንካሬ ለመፈታተን የተወሰደ እርምጃ ነው። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ዛሬ በተካሄደው አጨቃጫቂ ምርጫ ማለዳ ላይ በመላ ሀገሪቱ የሚካሄደው ምርጫ ከመጀመሩ በፊት የመጀመሪያውን የምርጫ ወረቀት ከተዋል። ግጭት እንዳይነሳ ማስጠንቀቂያ የተሰጠ ቢሆንም በካራካስ መንገዶች ግጭት መነሳቱ አልቀረም። ቬንዙዌላ ውስጥ ዛሬ ምርጫ የሚካሄደው ህገ መንግስት የሚያረቅ ሸንጎ ለመምረጥ ነው። በዛሬው ዕለት የሚደረገው ምርጫ ውጤት ዓለም እንዲቀበለው ፕሬዝዳንቱ ጥሪ ካደረጉ በኋላ ምርጫ ማካሄዱን በመቃወም ለወራት ያህል ይካሄድ በነበረው ተቃውሞ ከተነሳው ግጭት ጋር ግንኙነት አላቸው የሚለውን ክስ አስተባብለዋል። ዛሬ ድምጽ የተሰጠበት ህገ መንግስታዊ አርቃቂ ሸንጎ 545 አባላት ይኖሩታል። የሀገሪቱን ህገ መንግስት በአዲስ መልክ ያረቃል። ምርጫውን የሚቃወሙት ወገኖች ለመመረጥ የቀረቡት ሰዎች የማዱሮ ደጋፊዎች ብቻ በመሆናቸው ህገ መንግስቱን የወቅቱ ፕሬዝዳንት ላልተወሰነ ጊዜ በስልጣን እንዲቆዩ በሚያስችል መንገድ ያረቁታል የሚል ስጋት አላቸው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
የራዲዮ መጽሔት ተጀምሯል። አሉላ መቼም አድማጮች በአይነ ህሊናቸው እያስተዋሉ ነው። ባህር ዳር ባህር ውስጥ እንዳትገባ አደራ።
ጠበቃለሁ፣ ጠነቀቃለሁ። ታዲያ ቀዳሚዋ መሰናዶ መልክ የሳምንቷ ግጥም ነች።
ከጎራው ዘልቄ እስኪ ልነጋገር፣ ያለ ሰው ቢወዱት ምን ያደርጋል አገር? የኔ ውብ ከተማ ህንፃ መቾንና የድንጋይ ክምር፣ የኔ ውብ ከተማ መንገድ መቾንና የድንጋይ አጥር።
የኔ ውብ ከተማ፣ የኔ ውብ አገር፣ የሰው ልጅ ልብ ነው የሌለው ዳርቻ የሌለው ድንበር። ህንፃው ምን ቢረዝም ምን ቢጸዳ ቤቱ፣ መንገዱ ቢሰፋ ቢንቃለል አስፋልቱ፣ ሰው ካልሸተተ ምን ይሆን ውበቱ?
ግጥሟ በአሉ ግርማ ህይወትና ስራዎቹ በሚለው
ደራሲ እንዳለ ጌታ ከበደ ባቀረበው መጽሐፍ ውስጥ ተካታለች።
ራሷን የቻለች ግጥም ሆና ግን አይደለም።
ደራሲው በመጽሐፉ ክፍል 3 ሩቅ አልሞ ቅርብ ያደረውን
የቀዩን ኮከብ ምዕራፍ ለማንደርደር የተጠቀመበት ይመስለናል።
ድንቅና ትርጉም ያላቸው ስንኞች ናቸው። እናመሰግናለን።
Thank you.
እንዲህ ነው ጨዋታ በታዋቂው ስፖርተኛ ዘላለም ተሾመ።
ደግመን ደጋግመን እንስማር እንላለን።
የማይስማሙ የስፖርት ቤተሰቦችን ለማስማማት
የሰላም ምስረታ ዘመቻ ጀምሮ ስለነበር
አላማውም የተቀደሰ በመሆኑ
በየጊዜው ልናስበው ልናስታውሰውና ልናከብረው እንወዳለን።
እኛም ባለአደራዎቹን አደራ ጥብቅ
ተማይሩ እንላለን።
ዘላለምን እንዲህ በሰበቡ እናስታውሰው እንጂ ታዲያ
አንሳሳችን ወደ ዘንድሮ 34ኛው የፌዴሬሽን ዝግጅት ለማክናት ነው።
ባለፈው 15 ቀን ባቀረመው ዝግጅት ፕሬዝዳንቱ አቶ ጌታቸው ቅሬታ እንዳለው ነገረን።
ምን አጠፋን ብንል
የሲያትሉ እንግዳቸው የተዛባ መልስ ነው የሰጠውና
እንዳስተካክል እድል ይሰጠኛል።
ብቻውን ብናቀርብ የሲያትሉ እንግዳ ደግሞ
የለም ስህተት ነውና እንዳስተካክል እድል ይሰጠኝ ሊለን ሆነ።
ከነገሩ ጦምደሩ እንዲሉ
ይተማመኑ ዘንድ ሁለቱንም አገጣጠም።
ጌታቸው ቅሬታ ምንድነው?
አቶ ተፈሪ ነገር ትንሽ ግራ ያጋባኝ። ለኛ ማክሮ እዛ ቦታ አታርጉ ድብድብ ይኖራል ብሎ አማክሮን እኛ እሱ ምክር ጥሰን ሄደን ኪንግስ ሆል አዘጋጀን ማለት የሚያሳዝን ነገር ነው። የሰማ ነገርም የለም። እኔ ካቶ ተፈሪ ጋር ንግግርም የለኝም። እሱ ሬኮመንድ ያደረገውም ነገር ምንም ነገር የለም። አዳራሽ ፈላጊ ነኝ ይሁንና ደብዳቤ ተልኮልኛል ብሎ ለእናም የሚያቀርበው ያንን እኔን ጉሮሮዬን አንቆ ያጻፈኝ ደብዳቤ ለዚህ እንዲጠቅመው ነው።
ደብዳቤውን ጻፋችሁለት የእሱ ጥፋት በትክክል ምንድን ነው?
እዛ ቦታ አታርጉ ብሎ ለእኔ አልነገረኝም። ለማን ያማከረው? እስኪ ማን አዚፍ ከኛ ጋር ቁጭ ብሎ ተሰራ አርጎ ነው ንግግሩን የተናገረው?
አሉላ ላተፈሪ ደንስት
መልካም ፈሪ መልስ ቢሰጥ ለቀረበቀረቡታል።
እሺ በመጀመሪያ ደረጃ አቶ ተስፋውን ነው ጥያቄውን ያቀረበው።
አቶ ተስፋውን ማን ናቸው? አቶ
ተስፋውን ከፌዴሬሽኑ ጋር የፋሽን ሾውን ዝግጅት የሚያዘጋጀው ማለት ነው። ተስፋውን
የፌዴሬሽኑ አመራር አባል አይደለም።
ሲጠይቀኝ እኔም ለመሞከር መዘጋጀት ስጀምር የተለያየ ቦታ በምደውልበት ሰዓት ይሄ ነገር ምንድን ነው? ሁሉም ሰው በኤስኤፍኤንኤስም አዳራሽ ይጠይቀናል። አንተ ደግሞ በመሀል መጥተህ ለምን ትጠይቃለህ አሉኝ። እንግዲህ ውክልና ያስፈልገዋል ማለት ነው ጥያቄ ለማቅረብም በሚል ለአብይ ነገርኩት። ደብዳቤው ተጻፈ። የለፋሁት የደከምኩት ለመመስገንም አይደለም፣ ግን ከተማችን መጥቶ የዛ አይነት ዝግጅት በትንሽ ቦታ ላይ ሲዘጋጅ ማየቱ ምናልባት ያለውን ነገር ያስወግዳል ከሚል ነው። ማንን አማክረህ ነው? ትክክል ነው። አንተ ጋር ስለዛ ጉዳይ አላወራንም፣ አልተገናኘንም፣ ግንኙነትም አልነበረንም። ግን ተስፋውንና አብይ ጋር ስለነበረ ብዙ ጊዜ የተነጋገር ነው። ይሄን ደብዳቤ ለነሱ ነው። የፌዴሬሽኖቹን አባሎች ምናልባት አንተን ባላቅህም ሜዳም ላይ ከአንዴም ሁለቴም ሶስቴም እንደዚሁ እየተገናኘን ስለዚሁ ጉዳይ አውርተናል እና ከይቅርታ ጋር እንዳልከው ጥፋት ሊኖር ይችላል። የሰው ልጅ ደግሞ በተለያየ መልኩ እኔ እናንተ ተገናኝተን ስላልተነጋገር ሰዎች ያወሩ ማውራቱ ትክክል አይደለም።
እስቲ እንደው ጠበብ እያደረግን እንሄድ። አሉላ ክሷ ላይ
በተነሱትና እንደው አሁን በግራና ቀኝ በተሰሙት ላይ ልክ ነህ አዲሱ። አቶ ጌታቸው ቀደም ብሎ ካቀረበው ቅሬታ አቶ ተፈሪ በሰጠው መልስ ላይ ብቻ ትኩረት አድርገን መልክ ሰብሰብ አድርገን መልክ ብናል
ጥሩ ነው። አጥር አጥር እናድርገው። ልክ ነው። አቶ ተፈሪ ቦታ አፋላጊ አብሮ ከኛ ጋር የሰራና እኛም መክሮ እኛ እሱ ምክር ሳንሰማ ሰውን አደባደቡ የሚያደባደቡበት አዳራሽ ብሎ የሰጠው ነገር ነው። እኔ ትንሽ ግራ አጋባኝ። ቮይስ ኦፍ አሜሪካን የሚያህል ሚዲያ ላይ ወጥቶ እንደዚህ መናገሩ አሳዝኖኝ ነው።
አቶ ጌታቸው ተቋሙ ኤስኤፍኤንኤ ወይም ኢትዮጵያውያን ስፖርትና የባህል ፌዴሬሽን በራሱ ኃላፊነት ሊወስድባቸው የሚገቡ የሚመስሉ ችግሮች የትኞቹ ናቸው?
የመዝጊያው ምሽት መቼም የሚያሳፍር የኤስኤፍኤንኤን ካልቸር ያልጠበቀ ትልቅ ስህተት የተፈጠረበት ነው። እዛ ገብተው ተቸገሩም በውጭም ሆነው ይህን ነገር ያሳዘናቸው ሰዎች ይቅርታ ጠይቃሉ። ይሄ ማንም ሰው ላይ የምንደፈድፈው ሳይሆን እኛው በእኛው ላይ የመጣ ነገር ነው። ይሄንን ይቅርታ ከጠየቅ ወዲያ ደግሞ ለምን ያ ነገር ተፈጠረ የሚለውን ደግሞ በተለይ እነኚህ ፕሮሞተሮቹ ምን በአማርኛ እንደሚባለው አላውቅም፣ የዘፈን ድላሎቹ በሄድንበት ከተማ እየተከተሉ የእኛን ክሎዚንግ ናይት እንደዚሁ መጨነቅ አድርገውታል። ተማምለው እናንተን ክሎዚንግ ናይት ኮምፒት አናደርግም ያሉ ሰዎች ፌዴሬሽን ፋይናል ጌሙ ሳያውቅ ነው ሌላ ስለ ሌላ ኮንሰርት ፕሮሞት ሲያደርጉ የነበሩት። አመቱ ሙሉ ደም የምንተፋበትን ኢቬት እያበላሹብን ያሉት እነሱ ናቸው። ዋናው ይሄ ነገር የሆነበት ምክንያት ራስ ባንድ የሚባለው የሙዚቃ ባንድ እስከ 2 AM ድረስ እዛ አዳራሽ ውስጥ አልመጡ። ሰውስ እስከ 2 o'clock ቀንኳስ ሲል
ከሌሊቱ 8 ማለት ነው።
አዎ ቀንኳስ ሳይውሎ ደክሞት 10 o'clock የነገር ይጀምረልኛል ብሎ እስከ 2 AM ከ2 AM ድረስ የባንድ ሙዚቃ ሳይጀምር ለምንድን ነው የቀረው? ይሄን እንግዲህ ራስ ባንድ የሚባሉ ሰዎች መጠየቅ አለባቸው። እኛም ይሄን ነገር አጥብቀን ይዘነዋል። ሪስፖንስብል ናቸው ያን ነገር ድሌ ለማድረግ
ተጠያቂዎች።
ፕሮሞተሮቹ ራሳቸው ኮንትሮል ማድረግ አልቻሉም እና የኢትዮጵያ ሕዝብ ጨዋ በመሆኑ ነው። ሌላ ህዝብ ቢሆን ኖሮ ድብድብ ተነሶ ተጎድቶ ይወጣ ነበር። ግን ጨዋ ህዝብ ስለሆነ ያው በዘፈን 50 ብር ያለ የዘፈን ሌባ ሌባ ያለ የሚገባንን ነገር ነው ያደረጉት። በኃይል ያደረጉት ነገር የለም። እና ለሱ አመሰግናቸዋለሁ፣ ይቅርታ መጠይቃቸዋለሁ።
አቶ ተፈዩ አይ መልካም፣ ሁልጊዜ የሚሰራ ሰው ይሳሳታል። ለወደፊቱ ይሄን እንደ ችግር ታይቶ ምናልባት አቶ ጌታቸው እየለቀቀ ነው መሰለኝ ፕሬዝዳንትነቱን ለሚቀጥሉትና ለሚተኩ ሰዎች ትምህርቱን ሰጥቶ ሾው በሚዘጋጅበት ሰዓት እውቀቱ ያለው ሰው ቢሰራ። ፌዴሬሽን ውስጥ የሚያሉ ሰዎች ብዙ ስራ አለባቸው፣ ግን ሁሉም ቦታ ነው ሲገቡ የምታዩት። አዳራሹን መፈለግ፣ ቦታውን መፈለግ፣ ሌላው ማናጅመንት፣ ሌሎ ብዙ ነገሮች አሉና ኢቬንትን በተመለከተ ኢቬንት ኦርጋናይዘሮችን በየስቴቱ ያሉትን አነጋግሮ እነሱ ጋር አብሮ መስራት የሚቻልበትን ነገር መፍጠርና ነገሮችን ማሻሻል ነው ምለው በዚህ ጉዳይ ላይ።
እኔ ትንሽ ችግር የነበረብኝ አቶ ተፈሪ ቮይስ ኦፍ አሜሪካ ላይ ወጥቶ ቦታ ከሚፈልጉት ሰዎች አንዱ እኔ ነበርኩኝ። የነገርኳቸውን ምክር ሳይሰሙ ይሄን ነገር እንደውም ሾውን አተዘጋጁ ብዬ ሁሉ ምክሬያቸዋለሁ። ይሄን ምክሬን ሳይሰሙ ቀርተው ነው ነገሩ የተበላሸው፣ ድብድብ የተነሳው። እና ልክ እኛ ጋራ አብሮ ሰርቶ የእሱ ምክር ሳንቀበል ቀርተን ክሎዚንግ ናይቱ የተበላሸ አድርጎ መናገሩ ነው። አሁን ጊዜን ፈጅቼ እናንተን ጊዜ ወስጄ እዚህ እንድቀርብ ሞከርኩ።
ጥሩ ነው።
ያ ትክክል ነገር አይደለም።
አቶ ጌታቸው አሁን እኮ እንዳስቀመጠው እኔ በሬዲዮ ላይ ቀርቤ ስናገር ለአቶ ጌታቸው እንደዚህ አርግ ብዬ እንደዚህ ብዬ የሚል ነገር አልተናገርኩም። እኔ እስከማውቀው ድረስ ኤስኤፍኤን ከጀርባ ያሉት ብዙ ባክቦኖች አሉ። አብይ ከዳላስ አንዱ ትልቅ ሰው ነው። እውነት ለመናገር እኔ የምመካከረውም የምነጋገረውም ከነሱ ጋር ነው። እኔ ከአቶ ጌታቸው ጋር ምንም ግንኙነት ኖሮኛ ያቅም። የመጨረሻው ቀን ብቻ ስለ ደብዳቤው ኢሜል አንዴ በስልክ አውርተናል። ከዛ ውጭ በኢሜል ተላልከናል።
ለእነ አብይ ግን እዛ አታዘጋጁ ብለሃቸዋል?
አዎ በሚገባ።
እነ አብይ ለጌታቸው አለመንገራቸው ጥፋት ሊሆን ይችላል። እንግዲህ ቆይ እሺ፣ መልካም።
አብይ አይመለከተውም የዳላስ ከተባለ አላውቅም።
አቶ ጌታቸው ይሄ ያግባባል ግን
አግባባኝም ግን እቀበለዋለሁ።
ለምን መሰለህ? እኔም
መሰለህ አዲሱ፣ ይቅርታ አድርግልኝ አዲሱ። እኔም አግባባኝ እሱ ኢንተርቪው ላይ ያለው እኛን አዘ ድርጅት ነው። እኔ ደግሞ እንደ ፕሬዚደንት ደግሞ አዘ ድርጅት ይሄን ነገር አማክሮ ሪስፖንስብል የሆነው አብይ ሳይሆን ፒአር ኦፊሰሩ አለ፣ ፐብሊክ ሪሌሽን ኦፊሰር አለ፣ የህዝብ ግንኙነት ኦፊሰርስ አሉ፣ አዘጋጅ ኮሚቴዎች አሉ። እነኚህ ጋር ሁሉ እኮ አብሮ የሰራ ሰው አይደለም።
አቶ ጌታቸው በእኔ ቤት እናንተን በልዩነት ደረጃ ላያችሁ አልችልም። የመጨረሻ እንደውም እኮ ስልክ ደውዬ ለአንድ አርቲስት ክፍያም አውርቼ ደውዬ መሰጅ ልትችልሃለሁ። ምክር መስሎ የሚሰማኝን ነገር ከማቀበል ውጭ ሌላ ላደርገው የምችለው ነገር የለም። ስለዚህ ምናልባት በአንተ ግምት አሁን እንደሚገባኝ እኔን ወይም ደግሞ ሌላውን ተወካይ ሰው አላነጋገርክም ነው። እኔ ደግሞ በእኔ ግምት እነዚህ ሁለት ሰዎች ሲለፉ ሲደክሙ አብረውኝ ነን እየጠየቁ በየቀኑ ሲያስጨንቁኝ ስሰራ የነበረው ከእነሱ ጋር ስለሆነ መልዕክቱ በዛው ደረጃ ይደርሰሃል ከሚል ነው ያነደረብ። ያ ነገር ካልደረሰህና ያንን ካልነገሩ ጥፋቱ የነሱ ነው። አላለንም አይሉም መጠየቅ ትችላለህ። ያው አሁኑ ከእነሱ ጋር
እኔ ኮላዘጋጅ
ለእኔ ነው መልዕክት ይቅርታ ጋር
ደጋግም የመናገር ሳይሆን አንድ ሳምንት ሁለት ሳምንት ሲቀረው የመጣ ሰው ቮይስ ኦፍ አሜሪካ ላይ የሚያህል
እሱማ
ወጥቶ ይህን ነገር መናገር ራሱ ይከብዳል።
ግን ጌታቸው እኛ ነን የጋበዝ ነው። እንደ ግለሰብ ደግሞ አስተያየት መስጠትም ይቻላል። ግን
ግለሰቡ እንቀበላለሁ አስተያየቱ፣ ምንም ችግር የለኝም የግለሰብ አስተያየት።
አሁንም እኮ የግለሰብ ነው ጌታቸው። ምን መሰለኛ ስንጋበዝ ከዚህ ቀደም ነገር ያለው እንደ ግለሰብ ነው፣ ክንፉም እንደ ግለሰብ ነው። ግን አሁን ምንድን ነው ተግባብታችኋል እኮ። እኔ በእውነት ሁለታችሁም ሰላም ተባበላችሁ ውይይቱን ብንዘጋ ደስ ይለኛል።
በጣም ጥሩ ነው አዲሱ።
እስቲ ተነጋገሩ፣ ሰላም ተባባሉ እባካችሁ።
ሰላም ሰላም። አቶ ተፈሪ ቅርታ፣ እንግዲህ ያው እንዳልኩት እኔ ይሄ ነገር ትንሽ ያልተዋጠልኝ ነገር እንዳልኩ ላስት ሚኒት ላይ የመጣ ስለነበርና በቅ መንፈስ ለመርዳት መጥተህ መከርኳቸው ምክር ሳይሰሙ ቀርተው ተበላሸው ብለህ ካመንክበት ምንም ነገር ማድረግ አልችልም። ግን እኔ ይህን እድል አግኝተን መነጋገራችንም አዲሱንም አሉላንም አሜሪካንም አመሰግናለሁ
በጣም።
እሺ አቶ ጌታቸው እንግዲህ እድሉ ተሰጥቶን ሁለታችንም ተነጋግረናል። በኢትዮጵያዊ ጨዋነት ክፍተታችንን አዘመን ሁላችንም፣ እኔም ያጠፋሁትን ይቅር በሉኝ እላለሁ፣ አንተም ይቅር እንዳልከው። ለወደፊቱ ደግሞ ከመወቃቀስ ልንማር የምንችልበትን መልካም ነገር ተነጋግረን ይህን ድርጅት እጅና ጓንት ነን እስከ መጨረሻው ድረስ ለመቀጠል ሁላችንም ቃል እንገባለን እላለሁ። እንግዲህ ይህን ነው
እንግዶቻችን በሰለጠነ መንገድና በጨዋነት ስላደረጋችሁት ውይይት
በአድማጮቻችን ስም እናመሰግናለን።
ለማጠቃለል አንድ ሁለት ነጥቦችን እናክል።
አንዱ አቶ ጌታቸው በሰጠው አስተያየት ላይ ሲሆን፣
ሁለተኛው ከሳን ፍራንሲስኮ ቡድን ለደረሰን ቅሬታ የምንሰጠው ማስተካከያ መልስ ነው።
ባለፈው 15 ቀን ያቀረብነው ጋዜጠኛ ክንፉ የኢትዮጵያ ቀን ከምሽቱ 2 ሰዓት መጀመሩ
እና ደግሞ ጋዜጠኞች ካሜራ መነጠቃቸውን ገልጦ ነበር።
አቶ ጌታቸው የኢትዮጵያ ቀን የተጀመረው ከምሽቱ በ2 ሰዓት አይደለም፣ ጋዜጠኛ ክንፉም ተሳስቷል ያለውን ተቀብለናል።
ካሜራ መነጠቁን ማንም የነገረኝ የለም፣ ከማንም ከሴኩሪቲም ሰዎች የሰማሁት መረጃ የለም ብሎ
ሆነ ግን ይቅርታ ለመጠየቅ እንጂ ለማስተባበል ብዬ አይደለም ይህንም ብለው ብሏል አቶ ጌታቸው።
ሳን ፍራንሲስኮ ከዳሸን ቡድን ጋር ሲጫወት ጠብ የተፈጠረው ባዶ ለባዶ ወይም ግብ ሳይኖር እንደሆነ ነው ብሎ፣
ጠብ ተፈጠረ ተብሎ ጨዋታውን ማቋረጥ ግን ስህተት ነው በማለት የደወለልን
የሳን ፍራንሲስኮ ቡድን አባል አቶ ስለሺ መንግስቴ ነው።
ውጤቱን እናርማለን፣ አዎ ግብ አልነበረም፣
ዳኞች በመደብደባቸው ጨዋታው መቋረጡ ህገ ወጥ ነው መባሉን ግን
የውድድሩ አስተባባሪ አቶ ተካበ ዘውዴ አልተቀበለውም።
ከአንድም ሁለት ዳኞች ተደብድበውና ወድቀው ባሉበት ሁናቴ ጨዋታ ይቀጥል ለማለት ስለማልችል፣
አዎ ውድድሩ እንዲቋረጥ አድርጌያለሁ። ለማንኛውም አተካበ
ለማንኛውም አጠቃላይ ሪፖርታችንን በጥቅምቱ ስብሰባ ላይ አቀርባለሁ በማለት አጠቃሏል።
አቡነስም ያርከስተስምከ ሰምሰምስምከ ወስቋረከ ከመዝ ማከማማማክ ሲሳየነ ዘለነለችና አበኒዮን ሄደ ዳንን አበታኖ ኪካየን ከመነናኔ ተነላበሰለነሊታባለ ዶክሩት አላራላ ወባራል ኩሎኩ ስለዚያከ የትምግስ አብስላለማለም።
የስድስት ዓመቱ ቅዱስ በፈቃዱ
ጥሩሱ ነው። በገዛ ፈቃዱ ነው ለመሆኑ ይህን ያጠናው ወይስ ተገዶ አዲሱ?
ደግሞስ በዚህ እድሜው እንደምን አጠናውም ያሰኛል።
ወላጅ አባቱ አቶ በፈቃዱ ካሳይ ይመልሳሉ።
አቤት አቤት።
ሁሉን ነገር ነው ያጠናው። ሰው የሚለውን ሁሉ ደጋግሞ ይላል። በቃ ያው ምዕመናን ላስተማሪያቸው የሚሉትን ነው የሚለኝ አሁን። ሌላ ምንድን ነው ስምታስተምሩት? ቋንቋውንም ይማራል? አማርኛ በደንብ ይናገራል?
ያው አማርኛ ትንሽ አሁን ያው ይናገራል፣ ግን ፊደሎችን ያነባል። ያው ፊደሎችን ሁሉንም
ያነባል። ትንሽ ለመጻፍ ይሞክራል
ማለት ነው። በመጻፍ ሳይሆን ለምን እንደሆነ ያቃቸዋል። ገና ነው አሁን ልክ ከ7 ሲሆን ነው እንደገና መጻፍ። እዛው መጻፍ ምናምን ያስተምራል። ከዛ በኋላ እንዳይረሳ ተብሎ ነው።
ጥሩ ነው፣ እንዳይረሳ ነው። ሁሉም መልካም ነው። ከየባህሉ በየቋንቋው አንዳንድ ነገር እንዲማር። እንዴት አጠናው ግን ይሄንን? ይገርማል።
ያው ዘ ቸርች የሚያስተምሩ አሉ።
ቤተክርስቲያን?
አዎ ቤተክርስቲያን። አዎ ቅዳሜ፣ ሮብ እና ቅዳሜ እየሄደ።
የስድስት አመት ልጅ እንደዚህ በግዕዝ በቃሉ እንደዚህ አቀላጥፎ። እናንተ ጥረት አድርጋችኋል ማለት ነው መቼም?
ያው እሷ ናት። እኔ ለነገሩ አሁን በቅርብ ነው የመጣሁት። አሁን አማርኛ እንዲያወራ ነው በደምብ።
ባለቤትህ
ከኔ ጋር? አዎ እሷ ናት ባለቤቴ።
ወይዘሮ ቤተልሔም ነው ብላኛለች። አግኝቻታለሁ። ወይዘሮ ቤተልሔም እሷ ነች እንደዚህ እንዲያጠና ያደረገችው?
አዎ እሷ ከእሷ ጋር ነው ያለችው። እኔ በቅርብ ነው የመጣሁት።
ቅዱስ አለ እንዴ አሁን?
አዎ አዎ ቅዱስ።
ቅዱስ?
አቤት።
እስቲ ትንሽ በልልኝ።
ለምቅዱስ ክቡር ማርያም ኦ በሲም ሰረም ሰረም ረቂ እንዴት በለአንኪ ወንገስ ስታኪ ምስታበት አብሮት ሰላም ለኪ ብሮክ አንቺ መረስ ብሮክ ፈቅስ ክስቲ በሲፍ ኦልስካክ ባለም ለኪ ሳሪውስ ለታ ብሮክ ሪኪ የሰር ኮችር ከመየሰ ለንን ሀታዊ ምስላ አብስላ ወስላ ክስክዶስ የዚህን ይወራፍ ነው ወላና ለማሚ ቃሉ ተሰማለም።
ምን አልከኝ?
ቃሉ ተሰማለም።
ቃለ ህይወት ያሰማልን። ቃለ ህይወት ያሰማልኝ። እኔ ልጅ እኔ ነኝ እኮ እንደዛ ምል። ደህና ደር ቅዱስ፣ ደህና ደር። አመሰግናለሁ።
አመሰግናለሁ።
ደህና ደር። አመሰግናለሁ። እግዚአብሔር ይስጥህ። እደግ። አሁን አሉላ ወደ አዲስ አበባ ካለህበት ከተማ አዲስ አበባ አብረን ልንሄድ ነው።
መልካም። የልግስ ያክሊሉ መስኮት ሊከፈት ነው። እንግዲህ
አሉላና አዲሱ መስኮቴ ተከፍቶ ከሆነ ሰራዬ ዛሬም እንግዳዬ የጀርመኑ የፊት በሩ ልጅ ነው ታምሩ ጸጋዬ። የተከራራው የኖራ ማቃጠያው ያሮጌው ቄራው ታምሩ ጸጋዬ ዛሬ በሰማይ ላይ ተንጠልጥሎ ስለሚነዳው ባቡር ትዝታው ያጫውተናል። የባቡሩን በር ከፍታ ወንዝ ውስጥ ስለወደቀች ግልገል ዝሆንም እንደዚሁ ይነግረናል።
ዝሆኗ አንድ እንስሳት መኖሪያ ዙ ውስጥ አውጥተው በጥሪት ወደ ሌላ ቦታ ስለዘዋውሯት እዚያ ላይ ጭነዋት ነበር። ተጭና ባቡር ላይ ተጭና ስትሄድ መሀል መንገድ ስትደርስ እንግዲህ ተበታችሁ ወንዝ ነው ብያለሁ። በወንዙ ላይ ነው ወንዙን ተከትሎ ነው የሚሄደው መስመሩ። የከተማውንም እይታ አያውቅም። በዛ ላይ እንግዲህ ድልድይ አለ። እሱን ሁሉ እያለፈ ይሄዳለች። ውሃውን ስታይ ነበረች መሰለኝ ባቡሩን አፍርሳ በሩድ አብራ ወደቀች። ቱሺ ትባላለች። አሁን በስሟ መታሰቢያም አለ። በየአመቱ የቱሺ ቀን ተብሎ በወንዙ ዳር ዳር ያሉትን ቆሻሻዎች ህዝቡ የከተማው ነዋሪ በፈቃደኝነት ያጸዳል። ሌላው ደግሞ የወተት ተዋጽኦ የተለያዩ ነገሮች አሉ። እርጎ እንደዚህ የመሳሰሉት በስሟ ተሰይሞላታል። ብለኛ የግዞን ግልገል ሁለተኛው እንደ ኤሮፓን አቆጣጠር በ1998 ዓ.ም የባቡር ሀዲዱ በሚታደስበት ሰዓት ቴክኒክ ሰራተኞቹ የራሱ ብሎን ነበረ መስመሩ ላይ መጀመሪያ ባቡር ሳሳ በምትሄድ ጊዜ ያ ቦታ አወቋት። መሽከርከር ስላልቻለች ወደ መሬት ተንዘቅዝቃ ወድቃለች። ሁለት ሰዎች እዛው አደጋው ላይ ህይወታቸው ሲያልፍ፣ ሁለቱ ደግሞ ሆስፒታል ከገቡ በኋላ አልፈዋል። በድምሩ እንግዲህ እስካሁን በ15 ዓመት ታሪክ 4 ሰው ብቻ ህይወቱ አልፏል። ሌላ የተጎዳ የሞተ የለም። በዓለም ላይ ካሉት እርግጠኛ ከሆኑ ሰራዊት ወይም ደግሞ ሴኩሪቲ ያለው ትራንስፖርት ነው እንግዲህ ለዚህም ሁላችን እንኮራበታለን ማለት ነው። እኔም ሆነ የስራ ጓደኞቼ አለቆችን ጭምር ማለት ነው።
ይህ እንግዲህ ነገር እንደው በተሳፋሪ በአንተ በጉዞ ላይ ተበላሽቶ የቆመበት የረጅም ጊዜ እንደው አንዳንድ የሚያስቁ ሰዎች ፈርተው ካልወረዱ ብለው የሚሉበት አጋጣሚ
አብዛኛው እንግዲህ የከተማ ነዋሪዎች እንደ ራሳቸው ነው። ጠዋት አነሳም ስራ በምንጀምር ሰዓት የቡና ትንያቸውን ይዘው ባልኮናቸው ላይ ቆመው በባህንዳ ላይ ቆመው እጃቸውን የሚያወለበሉ ሰላም የሚሉ ሰዎች እንደውም የምናቃቸው ስማቸውን ሳናቅ በመልክ የምንቀርባቸውን ሰዎች አሉ። በፍቅር ምናት ፍርሀትና ጭንቀት ቢባል እንደ ስጋ አይኖርም። ነገር ግን በተለይ አንድ ጊዜ ማስታውሰው አንድ ኢትዮጵያዊ የሆነ ወንድማችን ነው አሉት። እዛው ከተማ የሚኖር ነው። እናቱ ለጉብኝት መጥተው ከአስቡት በሊፍት ነው ባቡሩ ያሳፈራቸው። መሀል መንገድ ሲደርስ ሲወራወድባቸው በቃ እሬታቸውን አቀለጡት እና ያ ትዝ ይለኛል። እንግዲህ በተረፈ ግን እኔ በማሽከርክርበት ሰዓት ለመጀመሪያም ቀን ያስፈራኝ ነገር የለም። ደስ ብሎ እድሉን ማግኘቴ ነው ያስደስተኝ ይመስለኛል። በቃ እንግዲህ እስካሁን ድረስ በእኔም የደረሰብኝ ወይም በቀለም ምክንያት ወይም በዘሬ ምክንያት በስራ ጓደኞችም ባለቆችም ዘንድ በጣም መወደድና መፈቀር ነኝ። እኔም ሰው ማክበር ነኝ። እንደውም ኢትዮጵያዊ ባህላችንን እያስተዋወቅኩ ነው። አሁን ጓደኞችም ሆኑ አለቆች በረፍት ሰዓት ከምንገናኝ ጊዜ ጠዋት እንገናኝ፣ እንደምን አደርክ እንባባል፣ ሰላምታ እንለዋወጥ፣ ብድግ ብሎ ከመቀመጫቸው ተነስተው ነው ሰላምታ የሚሰጡ። እኔም ያሳየኋቸው ይህንኑ ስለሆነ ማለት ነው አጠፋውን አግኝቻለሁ። ኢትዮጵያዊነት መስራት ብቻ ሳይሆን ባህልም አኩሪ ስለሆነ ሞገሳችንም ኢትዮጵያዊ እንግዲህ የምንኮራበት ብሄርንበት መወደድ መፈቀር ጥቃት ብላችን ሆኗል። እንግዲህ ምንም ማድረግ አልችልም። ኢትዮጵያዊ መሆኔ ነው ሁሉ ያደረገው። ደስተኛ ነኝ። ኩወን ኩሩ የተራራ ልጅ ሲፈርን ተከራራን አስጠራው። አሁን ደግሞ የሸራተን ጎረቤቶች ናቸው። እንደው ፊት በርፈረሰ ይህም በልጅነት ጀምሮ እናቀው ነው። ከዛ ጋር ባለ ትዝታ እንዴት አየው ፊት በር የተባሉ ሰዓት ሁለት ስሜት አለኝ። አንዱ ያ ትቶ የተቀበረበት አካባቢ ፈርሶ በአጥር ተቀብሮ በማየቴ ያሳዝነኛል። ሁለተኛው ደግሞ ደስታ ነው። ደስታው ምንድን ነው? ያ አካባቢ አውቀዋለሁ ተወልጄ ያደኩበት ስለሆነ በሰማይ ሲታይ እንደ የተደበደበ በቦምብ የተደበደበ ከተማ ነው። አኗኗሩን ቀይሮ ሰው ዛሬ ዘመናዊ ህንፃ ውስጥ እንዲኖር እድሉ ስለተሰጠው ያም ያስደስተኛል። ነገር ግን እዚህ ሀገር በመጣ ሀገሬ በመጣው ቁጥር እንግዲህ አሁን 4ኛ ጊዜ ነው። በ4 ዓመት ውስጥ መጣ በአማካኝ በየ6 ዓመቱ መጣለሁ ማለት ነው። ዛሚነት ሄጄ ሳላዩ የዋልኩበት ጊዜ የለም። በመጀመሪያ የምጎበኘው የሰፈሬን ተከራራል የፊት በር የትላ ስገባን አካባቢ ነው። ብዙ ትዝታዎች አሉ። ነበር እንደ ልጅነት። ነገር ግን በእውነት እስካሁን ድረስ ካላለ ሰዎችን የወጡባት ነው። እንደነ ዩፍሩ ጎበና፣ ወርቁ ጎበና የመሳሰሉ አርቲስቶች ያፈራች ናት ያቺ የተከራራ ምድር። ባለሳሳትም አርቲስት ታደሰ ወርቁ እንደዚሁ ከነ ቤተሰቡ እዛ ይኖር እንደነበር ከአባት ከእናቱ ጋር ማለት ነው። ሌሎች ደግሞ እንደዚሁ ሰባተር የሆኑ ከዝቅተኛ ኑሮ ደረጃ እስከ ከፍተኛ ሀብታም የሚባሉ ሰዎችም በመከባበርና በፍቅር የኖሩባት ተከራራ ነው።
ድምፃውያኑን ጸጋዬ፣ ግርማ ነጋሽ፣ ነጥላሁንም ሁሉም እዛ እንደው ማህበርም አላቸው እኮ።
አሁን እንግዲህ ሰምቻለሁ፣ አላገኘኋቸውም እንጂ እንግዲህ በሚቀጥለው ስመጣ ነገ ማታ ወደ ሀገሬ ስለምጓዝ አዝናለሁ ካላገኛቸው መሄዴን። ወሬ ሰምቻለሁ በወንድሜ በስዩም ጸጋዬ አማካኝነት ነገሩን ሰምቼዋለሁ። ይበል የሚያሰኝ ነው። ነገር ግን ተከራራን ማስጠራት በሬዲዮ በቴሌቪዥን ብቻ ሳይሆን በፌስቡክም እኮ ፎቶ፣ የድሮ ፎቶዎች ካላቸው ያንን ቢያሳዩ የተወለዱበትን አካባቢ ያስጠራል። እዛ አካባቢ ብዙ ሙዚቀኞች፣ ብዙ የስፖርት ሰዎችም አሉ። ለምሳሌ የአንደኛ ክፍለ ጦር ወይም የክብር ዘበኛ ባልደረባ የነበረው የወላይታ ተጫዋች የሆነው ሻንካ የሚባለው ድምፃዊ ከዛ ሰፈር የወጣ ነው። እንደዚሁም ደግሞ እንስት የወላይታ ዘፋኝ የኦርኬስትራ ኢትዮጵያ ባልደረባ የነበረችው አልማዝ ጌታቸው ከዛ የፈራች ልክ። እንግዲህ እዚህ ሰፈር በእውነት ትንሿ ኢትዮጵያ ማለት ይቻላል ከእያንዳንዱ ብሔረሰብ ከእያንዳንዱ ዘር መጥቶ ያረፈባት እና በፍቅር ተጋርቶ ተዋልዶ የኖረባት ነች። እስላምና ክርስቲያንም ተጋርቶ ያየው እዛ ሰፈር ነው። ከውጭ ሀገር ዜጋ እስከ ሀገር ውስጥ ሰው ድረስ የሰፈረባት ቦታ ናት። ለምሳሌ የመዝናኛ ቦታዎች ታዋቂ ጠጅ ቤቶች አሉ። በጅጋ ጠጅ ቤት፣ በጀለ ጠጅ ቤት፣ በልቄ ጠጅ ቤት፣ ዘነበች ጠጅ ቤት፣ ጥላሁን ጠጅ ቤት የሚባሉ በየሳምንቱ የዳንኪራና የዘፈን ትርኢት የሚታዩባቸው ቦታዎች ነበሩ። እነዚህ ታሪክ ያላቸው ናቸው። የውጭ እንግዳም ሲመጣ እንኳን ከዛ ሰፈር ባንዲራ ይዘ አርማ ይዘ ሄደው የውጭ ሀገር መንግስታትን ሲቀበሉ የነበሩ ሰዎች ናቸው እዛ ጋር የነበሩት ማለት ነው። እና ብዙ ብዙ ትዝታዎች አሉኝ። ሌላው ደግሞ ላስታውሰው ፈልገው ሞጋ የተባለ የወላይታ ክፍለ ሀገር አካባቢ ተወላጅ የአሮጌ መኪና ጎማዎችን እየቆረጠ የበረባሶ ጫማ ይሰራ ነበር። ያ ያ ሰው ሞጋ ስታይል ይባላል እንደውም ጫማው ከነሱ እና ያ ሊከበርና ሊነሳ የሚገባው ቦታ ነው። እና እንግዲህ ትዝታዎቼ ከጊዜ አንጻር ካልሆነ በስተቀር ብዙ ብዙ ሊባል ይችላል፣ ግን ታላላቆቼ የት ሄዳችሁ ነው።
እንግዳይን ታምሩ ጸጋዬን አመስግኜ የዛሬ ዝግጅቴን በዚሁ ላብቃ።
በኢሜይል ከደረሱን ከእናንተ አስተያየቶች ደግሞ
አሁን አድማጮች ለሰዓታችን የተመረጠውን እንሆን በል
ለአሜሪካ ድምፅ ራዲዮ የመጽሔት አዘጋጆች ጤና ይስጥልኝ።
እንዲያው የዚህን የአማርኛ ቋንቋ ህገወጥ አጠቃቀም ጉዳይ መሆኑን ነካክታችሁ ሰዋችሁ ይጥታ
የአማርኛ ቋንቋ አጠቃቀም እንደ ህግና ትዕዛዝ ከበላይ የሚተላለፍ በሚመስልባት ኢትዮጵያ እኮ ችግሩ እየከፋ ነው፣ መሻሻልም አይታይበትም።
ለነገሩ እናንተስ ችግሩን ከመጠቆም በላይ ምን ልታደርጉት ይችሉ ኖሯል? እንዲያው ቢነጄ ነው እንጂ እናንተ ላይ ዘራፍ ማለቴ።
አሁን ባለፈው የአፍሪካ ህብረት ንጉስ ኃይለ ሥላሴና ለአቶ መለስ ዜናዊ ሐውልት ለማቆም መወሰኑን አስመልክተው ጠቅላይ ሚኒስትር አቶ ኃይለ ማርያም በሰጡት መግለጫ
ኢትዮጵያ ትረባረባለች፣ የምትረባረብ መሆኗን የሚሉ ሀረጎችን ተጠቀሙ። ንግግሩ ትክክል ነው። ብዙ ሰው ለስራ ይረባረባል እንጂ መንግስት ወይም ኢትዮጵያ ትረባረባለች ይባል ይሆን?
አረ እንዲያው በህግ በሉልን ብለው ህሩይ ነኝ ያሉት የዋሽንግተን ዲሲ አካባቢ አድማጫችን አስተያየታቸውን አጠቃለዋል። አሉላ
ዳቤት
ረፍት እንዴት ነው?
ረፍት ግሩም ነው። አዲሱ ይሄ ከጀርባዬ የሚሰማው ድምጽ ካልረፈሸ ተስማምቶኛል።
የውሃብ ድምጽ አይሰማኝም። ልታጓጓኝም አትሞክር እባክህ። በአውሮፕላን
ደፋ ቀና ይላል። ይኸውልህ ማዕበሉ ይወድቃል፣ ይነሳል።
በአውሮፕላን ነው የሄድከው ወደ ካሮላይና?
አይደለም አዲሱ፣ በመኪና ነርተን የመጣ ነው።
ግን ከአውሮፕላን ደስ የሚልህ ምንድን ነው? እሺ
አዲሱ፣ ጥሩ ጥያቄ ነው። ክንፉ ይመስለኛል እኔ።
ኧረ ተው አሉላ፣ አትቀልድ እባክህ።
እሺ አንተስ?
ሲያርፍና ሲነሳ ማየት ነው ደስ የሚል።
ጥሩ ነው አዲስ። አሁንስ ብትማማ ከአንተ ጋር ይሻለኝ ይመስለኛል። ሲነሳና ሲያርፍ ለየት ያለ ስሜት ያሳድራል።
መልካም። በዚሁ አንደርድሬ ወደ ሲያትል ልወስድ ነው እንግዲህ።
እንደ አውሮፕላኑ እንዳትታት እንደረድረኝ ታዲያ አዲሱ አደራ።
አይዞህ ጎበዝ ፓይለት ነኝ።
እሺ ሲያትል ታዲያ ምን አገኘ?
ሁለት የተደነቅኩባቸው ኢትዮጵያውያን አግኝቼ አነጋግሬያለሁ።
የቦይንግ ጄት አብራሪዎች ናቸው?
እነርሱ መርምረው የፈተሿቸው ጄቶች ናቸው ለሽያጭ የሚቀርቡት።
እንዴት እንዴት? አልገባኝም ነገሩ።
እነርሱን ላስቀድምና እኔም ስለ ጎበኘሁት ቦይንግ ጥቂት አወጋሃለሁ።
መልካም ይህ ከእነርሱ እንስማ።
በቅድሚያ አመሰግናለሁኝ። አሊ ሰይድ እባላለሁኝ። ያው በዚሁ በቦይንግ ኤቨረስት እንዲባለው ላይ 12 ዓመት ሲሆኔ ነው በዚሁ የምሰራበት። አሁን በዓለም ላይ ትልቁ ህንፃ የሚባለው ወደ 30,000 ሰራተኛ ያለው ነው። ሀገራችን ወደ 400,000 ስኩዌር ሜትር በጣም በጣም ትልቅ ነው። የምንሰራው በኢንቴሪየር ዲዛይን ማለት የአውሮፕላኑ ውስጥ ተሳፋሪዎች ገብተው የሚጠቀሙባቸው አስተናጋጅ ለመስራት የሚነኳቸው አሉ። ቁጭ ብሎ የሚነኳቸው ነገሮች መብራት ለመጣት፣ ኦክሲጂን ለማስተካከል እነሱ የሚያደርጉትን ነገር ነው 7 ዓመት ዲዛይን ያደረኩት። ከዛ በኋላ መጥቼ በአሁን ሰዓት ላይ ደግሞ 1-4 ዓመት እየሰራሁ ያለሁት በ777X የሚባለው ገና ገበያ ላይ ያልወጣውን አውሮፕላን ላይ ነው እየሰራሁ ያለሁት። ሪሰርች ኤንድ ዴቨሎፕመንት ነው በእንግሊዝኛ የሚሉት። እዛ ላይ ነው እየተሳተፍኩ ያለሁት እና የምንሰራው ከክንፍ አንስቶ እስከ አውሮፕላን የሚያበሩበት በተለምዶ የሚባለው ፍላይ ዴክ፣ እዛ ላይ ያሉትን ብዙ ከርከና በአንድ ነገር ላይ አለ የሚያቆመው።
በሰው አነጋገር ከራስ ጸጉሩ እስከ ግር ጥፍሩ እንደሚባለው ከጭራው ጀምረ እስከ አፍንጫው። ሌላው እንግዳይስ?
የማይዘገየን የሚባለው ቦይንግ ካምፓኒ ውስጥ ሲሰራ እንደ አቶ አሊ ትንሽ የቆየውን ባልሆን አሊ ከሚሰራበት ክፍል ውስጥ አብሬ ገብቼ እሰራለሁ። የምንሰራው ያው ኢንቴሪየር ዲዛይን ወይንም ደግሞ የውስጣዊ ዲዛይን የሚባለው መንገደኞች ኢንተርፌስ የሚያደርጉት መንገደኞች የሚጠቀሙባቸው ቁሳቁሶችን ኤሌክትሪካል እና ዲጂታል የሆነ ፓርታቸውን ነው ኢንቴግሬት የምናደርገው የምናዋህደው ማለት ነው። መንገደኞች ከፍላይት አቴንዳንት ወይም ከፍላይት ክሩ ጋር የሚገናኙባቸው መልእክቶችን የማስተላለፍ የሆነ ኤሌክትሪካል ፓርት እኛንን ዲዛይን የምናደርገው ወይም ኢንቴግሬት የምናደርገው ካብን ላይቶችን የተለያዩ ነገሮችን ላይክ ፓሴንጀር አድሬስ እንትኖች ክሮዎቹ ከመንገደኛው ጋር የሚገናኙባቸው ወይም ክሮዎቹ
ሰራተኞች ማለት ክሮዎቹ ማተለኝ
የሰራተኞቹ ከመንገደኞች ጋር ወይንም ደግሞ ፍላይት ከፓይለቶቹ ጋር የሚገናኙባቸው መገናኛ ሲስተሞች ሁሉ ውስጡን እንሳተፋለን። እንግዲህ የእኔ በአንድ ጥላ ውስጥ ሁለት የተለያየ ክፍል ውስጥ ነው የሰራሁት። አንደኛው ኤሌክትሪካል ያው አሊ እንደጠቀሰው ትንሽ ኤሌክትሪካል ፓርቱ ላይ ነው። ሁለተኛው ደግሞ ሶፍትዌር ፓርት አለው ከጀርባ ሆኖ ራን እያደረገ ሌላውን አንድ ላይ የሚያገናኝ ወይም የሚያነጋግረው ፓርት ማለት ነው። አለ ሶፍትዌር ከጀርባ የራን የሚያደርግ ያ አንዱን ክፍል ከሌላው ክፍል ማለት ነው። አንዱን ፓርት ከሌላው ፓርት መልእክት እየላከ ያኛው ፓርት ደግሞ ማድረግ ያለበትን እንዲያደርግ የሚያደርግ ማለት ነው እሱ ሶፍትዌር።
በአሁኑ ሰዓት አሊ የሚሰራው እንደገለጠልኝ 777 የሚባለው ውስጥ ገና ስራ ላይ ያለውለው ጀት ቦይንግ ላይ ነው። ኤርሚያስስ?
የተለያዩ ላይ ነው። እሱም ላይ ትንሽ አስተዋጽኦ አለኝ። አሁን የሰራ ያለው እንደ አቶ አሊ ሙሉ በሙሉ ባልገባበት የተወሰነ 777 አዲሱ የሚመጣው ኤክስ በተለምዶ ኤክስ ብለን የምንጠራው ላይ
777 ኤክስ
አዎ፣ ግን ክላሲክስ የሚሏቸው ወይንም ደግሞ እስካሁንም እየተመረቱ ያሉ 777 አሉ። እነሱም ላይ ሰራለው 747 ላይ ሰራለው እና በትንሹ ደግሞ የበፊት ሞዴል የነበረው 767 ላይ እንሰራለን። ሰፋ ያለን የምንሰራው
እነዚህን ሰርታችሁ ግን ኤርሚያስ ልትቀጥል ትችላለህ፣ አሊ ከዛ ይከተላል። ሰርታችሁ ስትጨርሱ ገዢ እንግዲህ ቦይንግ ያው አውሮፕላን መሸጥ ነው ስራው እያመረተና ገዢ አገር ሲመጣ ለምሳሌ ከኢትዮጵያ አየር መንገድ መጥተው በቅርቡ ገዝተዋል፣ ወደፊት የሚገዙ ይሆናል። ሲመጡ የሰራችሁትን እናንተ ዲዛይን ያደረጋችሁትን ለሙከራ ሲበሩ እናንተ ማብራችሁ ተበሩና ታስተካክላላችሁ? ኤርሚያስ፣
አንድ የአየር መንገድ ደንበኛ መጥቶ አውሮፕላን ግዢ ሲፈጽም የራሱ አካል የሆነ ይሄንን የሚያሻሽጥ ክፍል አለ። ያንን ይሸጥና እንግዲህ አይሮፕላን አንተ እንደጠቀስከው ከእጅ እስከ ጭራ ነው። ያ ደግሞ በ10,000 የሚቆጠሩ ግሩፖች ተሳትፎ የሚያመርቱት ነገር ነው እና እንደ ግሩፕ እኛ አንድ ኢንቲቲ ሆነን ለዛ
አንድ አካል ሆናችሁ
ያ አንድ አካል ሆነን ለውስጥ ዲዛይን የሚሰራውን ነገር ከአየር መንገድ ደንበኞቹ ሪኳየርመንት እንወስዳለን። ያንን የወሰድነውን ሪኳየርመንት ነው ተግባራዊ አድርገን እነሱ እንደሚፈልጉት እና ከእነሱ ጋር ቁጭ ብለን ከተወያየን በኋላ በሚፈልጉ መንገድ ያንን ዲዛይን ካደረግን በኋላ የመጀመሪያው አይሮፕላን ከሆነ አንተ እንደገለጽከው ፍላይት ቴስት ይኖረዋል። እዛ ላይ የራሱ የሆነ ግሩፕ ቢኖረውም ከኤክስፐርት አንጻር ከእኛ ግሩፕም የተወሰነ ሰው ሊሳተፍ ይችላል። እያንዳንዱ ክፍል ኃላፊነቱን መወጣት አለበት። ችግርም ቢኖረው ያ ክፍል ተጠያቂ ከለሚ የሚሆን ማለት ነው።
አሊስ በዚህ በቴስት ላይ በሙከራው ላይ
ቦይንግ ከፋክተሪ ከሚወጣበት ድረስ 43 ቀን ይወስዳል፣ ቀለም ለመቀባት 4 ቀን ይወስዳል። ፍላይት ቴስት የሚባለው አሁን 30 ቀን አካባቢ ይፈጃል። ፍላይት
ቴስት ሙከራው
ሙከራው ተነስቶ የሚበርበት ሳይሆን መሬት ላይ ቁጭ ብሎ ብዙውን ቴስት እናደርጋለን። ከዛ አልፎ አልፎ የሚያስፈልግ ሲሆን በረን አብረን የሚሰጠን አንዳንድ ነገሮች አሉ። ኢንስትራክሽን መመሪያዎች፣ በዛ መመሪያዎች ቼክ የምናደርጋቸው ነገሮች አሉ።
እነዚህ ኢትዮጵያውያን የሚሰሩት ሲያትል አካባቢ ባለው በኤቨረቱ ቦይንግ ሲሆን ሲያትል ውስጥም ሌላ የቦይንግ ፋብሪካ አለ። እነዚህ 737 የተሰኙ አውሮፕላኖች የሚሰሩበት
ዋሽንግተን ክፍለ ግዛት ውስጥ ሁለት የቦይንግ ፋብሪካ አለ ማለት ነው።
አዎ፣ በኤቨረቱ ብቻ እንኳን ወደ 40,000 ሰራተኛ አለ። ህንጻውም ከዓለም ትልቁና ሰፊ ነው ብለውኛል። ዞርህ ለመጨረስ ቢያንስ 45 ደቂቃ ያስፈልግሃል። እስቲ አሁን ደግሞ አሉላ እና ኤርሚያስ ጥቂት የሚሉት አለና እንስማ።
መሰለኝ አዲሱ፣ እኔም አንተው ራስ የቦይንግ ሰራተኛ የሆን ሁሉ መሰለኝ ለውቅም ኤርሚያስም
አታሽፍብኝ። ዞሬ ጎብኝቸዋለሁ በደንብ አይቸዋለሁና ላወራ እችላለሁ።
ኋላ እንግዲህ አንተንም እናስከትላለን።
መልካም፣ ወደ እነሱ እንሄዳለን። ወደዚህ ሙያ ምን ሳባችሁ? የተለያየ ሙያ አለ መቼም፣ በኮሌጅ ስትማሩም በምንም ሕክምና አለ፣ መሀንዲስነት አለ የመሳሰለ። አሊ ወደዚህ እንዴት ገባ ወደዚህ ስራ?
የመጀመሪያ ዲግሪን ሁለተኛ ዲግሪን የሚያገኝ በኢንጂነሪንግ ስለነበረ በዚህ ሀገር ላይ ካትኮ የሚባል ትልቅ ሸጫ አለ። ለዛ ኤሌክትሪካል ዲዛይን በማለት ወደ 20 ከ20 በላይ የሆኑ ሰዎች የሆኑ እንትኖች ዲዛይን ሳረግ ያ ጥሩ እንትን አመለካከትና መነሻ ሰጠኝ ወደ ቦይንግ ለመግባት። ወደ ቦይንግ እሱን ይዤ መጣሁኝ። ወደ አሁኑ ሊቅ ተቀበሉኝና ከዛን የጀመርኩት አሁን 12 ዓመት ጥሩ 12 ዓመት እያሳለፍኩ ነው። ያው ስራውን እወዳለሁኝ። እኛ ኢትዮጵያኖች በጣም ጠንካራ ነን። እንደሌላው ሰው የሚያንሰን ነገር የለም፣ ግን መጠንከር መቻል አለብን ነው። አላማ ካለ ሁሉም ቦታ መደረስ ይቻላል።
ኤርሚያስ፣ ምን ወደዚህ ሙያ እንዴት ገባህ? ምንድን ነው ስሜቱን ምን አሳደረብህ?
ኢትዮጵያ እያለሁ ኤሌክትሪካል ኢንጂነሪንግ ለማጥናት በጣም ምኞትና ፍላጎቱ ነበረኝ። ሀይ ስኩል ግራጁዌት እንዳደረግኩኝ ያንን እድል አላገኘውም እና አሜሪካን ሀገር መጥቼ እድሉን ሳገኝ ኤሌክትሪካል ኢንጂነሪንግ ያው እንደ አሊ ከዩኒቨርሲቲ ኦፍ ዋሽንግተን ከተመረኩኝ በኋላ በመጀመሪያ ምርጫዬ ዲጂታል አይሲ ላይ መስራት ስለነበረ እንደዛ አይነት ስራ ተቀብዬ ኦፈርን ሳገኝ ወደ አይዳሆ ቦይዝ ሄጄ ለኢትዮጵያ ጊዜ ሰርቻለሁ። እዛ በኋላ ወደ ሲያትል በቤተሰብ ምክንያት ስመለስ ኤሮስፔስ ካምፓኒ ገባሁ። ትንሽ ፍላጎቱ ነበረኝ፣ ይሄን ያህል አልነበርኩም። ኤሮስፔስ ካምፓኒ ገብቼ የግል ካምፓኒ ነበር፣ ጃምኳን ይባላል። ያው እነሱም የሚሰሩት እንደዚህ ለአይሮፕላን ፓርት ማቅረብ እና አይሮፕላንን ሞዲፋይ ማድረግ ነበር። የድሮ አይሮፕላኖችን እንደገና አውጥተው ሞዲፋይ ማድረግ ነበር። እዛ ላይ ከተሳተፍኩኝ በኋላ እንደ ኤሌክትሪካል ኢንጂነር ሆኜ ቦይንግ ሪክሩት አድርጎ ቀጠረኝ። የዛሬ 5 ዓመት ገደማ እና ቦይንግ ላይ በተለያየ ዘርፍ ላይ በሁለት ግሩፖች ላይ ገብቼ እስካሁን ሰርቻለሁ። በጣም የምወደው በጣም ጥሩ ነው። እንዳልኩ ነው መጀመሪያ እንደጠቀሱ ብዙ ስኬታማ የሆኑ ኢትዮጵያኖች ኢቨን እዚህ ቦይንግ ውስጥ አሉ። በጣም ሞር ስኬታማ የሆኑ ኢትዮጵያኖች አሉ። አንድ ወንድሜ አቶ አሊ ነው። እነሱን እያየን ነው እዚህ የደረስነው። እንግዲህ
ሁለታችሁንም በጣም አመሰግናለሁ። መልካም ስራ ጊዜ ይሁንላችሁ። አሁን ደግሞ ካላችሁበት ደረጃ ከፍ ብሎ የበለጠ ስኬት አሳይታችሁ በሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። በጣም አመሰግናችኋለሁ።
በጣም እናመሰግናለን አቶ አዲሱ።
በጣም እናመሰግናለን።
አሊም ሆነ ኤርሚያስ ጥሩ ታሪክ፣ ስኬታማ ህይወት ያላቸው በመሆናቸው
የኢትዮጵያውያን በአሜሪካ ፕሮግራም እንግዶች ልታደርጋቸው ይመስለኛል። አይደለም አዲሱ?
ጥሩ ገምታል። ከሆነ ሶነና እረፍትህ ለመሆኑ እንዴት ነው? እንደው በደንብ አላወራህም እኮ
አዲሱ። ልክ ነህ። ደጋግሜ ስለ ውሃ ጉዳይ ነው ያነሳሁት። ቀልቤን የተረከው እሱ በመሆኑ ነው። መንፈስ ያረጋጋል። ብዙ ሩጫ ውስጥ ቆይተን ደግሞ ትንሽ ፋታ ስትወስድ ተመልሰህ የሚጠብቅህንም ስራ በጥሩ ስሜት ለመያያዝ ይረዳልና ዘና ለማለት ይሞከርኩ ነው። አጭር ነው ጊዜው።
ድንቅ ነው።
አንድ ሳምንት በጣም ምጠና ቢሆንም ዘና ለማለት ለመዝናናት እየሞከርኩ ነው። አዲሱ አመሰግናለሁ።
ግን ጋዜጠኛ እረፍት አለው? አሉላ እኔ የለውም ባይ ነኝ።
ይኸው እንግዲህ አለማረፉን የአንተ የስልክ መስመሮችና እኔም ደጋግሜ ባየር ላይ መዋሌ ሳያሳብቅብን አይቀርም። አንተም ልክ ብለሃል አዲሱ። በየሄንበት ቦታ ሁሉ ጋዜጠኞች ነን። ቤት ውስጥ ብንሆን፣
አንድ ቦታ በእንግድነት ብንገኝ፣ ሌላው ቀርቶ ሀዘን ቤት ተቀምጠን ሁሉ ጋዜጠኞች ነን።
ታዲያ ባልደረባችን ትዝታ በላቸው ለእረፍት ወጥታ ስትመለስ የት እንደነበረች ስንጠይቃት
አቤት ያ የነበርኩበት ቦታ አለች።
ጥሩ የራዲዮ ፕሮግራም ሊሰራበትም የሚችል ነበር ስትለን
በያ በነካፍሽ በለፈለፉ ባፊጠፉ ለራዲዮ መጽሔት ታዳሚዎች ተናጋሪ ዝርዝሩን ብለን
እነሆ አሁን ስቱዲዮ ጎራ ብላለች።
ደግሞም ቤተኛ ነች። እንዲያውም አድማጮች
አንድ ነገር ጀምራችሁ ታቋርጣላችሁ፣ አትቀጥሉበትም።
ለምሳሌ ክብ ጠረጴዛ ውይይታችሁ ለምን እንደቀረ አልገባንም ሲሉ
የዚህን ዝግጅት ቤተኛ የሆነችውን ትዝታ አጣውሶን ነበርና ትዝታ የጋዜጠኝነት ስሜትሽን ስለከተከተው ስለዚያ የሄድሽበት ቦታ እስኪ አውጪ።
አንተም ረፍት ወጣለህ እኔም ረፍት ወጣለሁ፣ ግን ከረፍት ስንመለስ ባዶ እጃችን ነው የምንመጣው። አድማጮች የሚሆን ነገር አላመጣንም። እና ባልደረባችን ትዝታ ጀመሪያ እንኳን ደህና መጣሽ።
እንኳን ደህና ቆያችሁኝ።
እንኳን ደህና መጣሽ ከረፍት ወደ ስራሽ ብቻ ሳይሆን ወደዚህ ፕሮግራም መጣችን ነው። አንድ የተቋረጠ ዝግጅት አለ። ትዝታ የአብዛኛው ጊዜ ዝግጅታችን አካል የምትሆንበት የጠረጴዛ ዙሪያ ውይይታችን እዚህ ቦታ ልትመጪ የሚታወቀው ቶሎ አድማጮች የሚያስታውሱት ስለሆነ እንጂ ይሄ ለየት ያለ ፕሮግራም ነው።
መነሻ የሆነ ምንድን ነው? እንዲያውም እኛን የጠየቅናት ከረፍት ስትመለስ ስለ ረፍቷ ስትነግረን የሄድኩበትና ያየሁት ቦታ እንዴት አይነት ግሩም የሬዲዮ ፕሮግራም የሚሰራበት ነው ስትል ደስ ይለኛል ከጋበዛችሁኝ እናገራለሁ ብላለች። በቃሏ መሰረት መጣለች። ደስ የሚለው ምንድን ነው?
ያንን ቁም ነገር ያነሳን ጊዜ በአእምሮዬ ነበረው ምን መሰላችሁ? አሁን ይሄ አዲሱ የአሜሪካ አስተዳደር ወደ ስልጣን ከመጣ ወዲህ እንዲሁም በምርጫው ዘመቻ ወቅት ሁሉ ጊዜ ስለ ስደተኞች ነው የሚወራው። ግን ስደተኞች ናቸው እቺን ሀገር የገነቧት ብለን ስንናገር ደግሞ it's an understatement።
አሳንሶ እንደምናገር ነው።
ምክንያቱም አሁን እኔ ሄጄ የመጣሁት ይሄ ካሊፎርኒያ አካባቢ ያሉ ቪኒየርድስ የወይን ጠጅ ተክሎችና ማምረቻ ናፓና ሰኖማ ቫሊ የሚባሉት ጋር ነው እና የሄድኩት እዛ ውስጥ ይሄንን በጣም ውብ የሆነ እርግጥ ነው ወይን ጠጅ መጠጣት የአውሮፓ ባህል ነው፣ ነገር ግን በአሜሪካ ውስጥ ያስፋፉት ስደተኞች ናቸው። አርነስተን ጁሊዮ ጋሎ የሚባሉ ወንድማማች እንደ ሉዊ ማርቲን የሚባሉ ከ1933 ዓመት በፊት የመጣ ግለሰብ በዛ ነው ያንን ያነሳውልህና ወደ ዋይኑን ንግባ ካላችሁ ዋይኑ ወይን ጠጅ
ንጎጭ ይያልና አይደለንም አድማጮች አየር ላይ ስለሆን በምናባችን ግን በሐሳባችን ግን አንቺ ሄድሽበትን አገር ለናፈቀ ሰው የሚቀርብ የሚመስለኝ ለተፈጥሮ ቅርብ የሆነ ነው አሳሳልሽ። ከዚህ ውይይትን በፊት ስታነሺ ልታጓግን ሞክረሻል ወይስ አጓግተሽናል ብለን እንመን?
አጓግቻለሁ።
እዛ ደግሞ ደርሰሽ ስትመጪ ቁም ነገርና በጣም አስገራሚ ሁኔታ ማለትም እዚህ ተወላጅ ያልሆኑ ሰዎች ግን ደግሞ አሜሪካን በመገንባትና በማበልጸግ የታወቁ ሰዎችን አይተሽ መምጣትሽ እንዳልሽው ጥሩ የራዲዮ ፕሮግራም የሚወጣው ነው። ይሄው እየወጣው ነው። አሉላ ካንተ ነው የነጠቅኩት ጥያቄ
ተቀበል። ግን ለማድረስ እየተቀባበልን ነው የሚያምረው። ትዝታን ይዘን እንግዲህ ወጋችንን እናደራለን። ትዝታ አንኳር ነገር ገና ከመንደርደሪያስ ቁጭ አድርገሻል። በስደተኞች የተገነባ አገር የሚለው ብዙ ጊዜ ስለ አሜሪካ ሲነገር የ300 ዓመት ታሪኩ ያንን ያህል ቀለም ብዙ የሆኑ ሰዎች በእርግጥም የአፍሪካ አሜሪካውያን ታሪክ ትልቅ ስፍራ አለው። ያን የሚያሳይ ፕሮግራም እንደው በመደበኛ እንኳን የሌለን ስለሆነ እንዲህ አጋጣሚ ሲፈቅድና ታሪኮች ወደዛ ሲወስዱ ማንሳቱ ትልቅ ይመስለኛል። ሌላ ቦታ የወሰደሽ ይመስለኛል። እኔ ከወይኑ በፊት ሊቀድም የፈለገ ስሜት አለኝ። በግድ ልታመሳስዩ ፈልገሽ ይሁን ወይ የሚመስል ሆኖ ይሁን ያ ቦታ ያስታወሰሽ ነገር አለ? ከሱን ጀምር።
አገራችንን
የት መንደር አንድ የምትታወቅ ቀበሌ አለች።
እሱን አየህ ልጄ አብሮኝ ነበር። በልጄ ምክንያት ነው የሄድኩትና እንደው ያምራል ባልኩ ቁጥር ታይ ይለኝ እና እኔ እኮ የተተከለውን ህንጻውን መንገዱን ሱቆቹን አይደለም፣ እኔ እኮ አፈሩን ቅጠሉን ባርዛፉን ውበቱን ነው ምልህ እያልኩኝ እየተደራደርን ነው የመጣ ነውና እንደምታቁት ካሊፎርኒያ ኢትዮጵያን ይመስላል። በጣም ነው የሚመስለው።
አየሩም ቢሆን
እና ያሳሳል።
ሁለት ነገሮችን ባንድ ያለው ወይኑ ጋር ሳንደርስ እንዳንቆይ ፈርቼ እንደው እንዲፈጥን ፈለኩ እንጂ በአንድ መንገድ የናፈቀንን በሌላ ልባችን የምንመኘውን ሁለቱንም በትዝታ ጫውታ ውስጥ እያየሁ ነው። ወይኑ ጋር አድርሽን እስኪ። የወይን እርሻ አለ አንድ አዲስ ያን አይነት ነገር ላላየ ሰው እዚህ ሀገር ባህል ውስጥ አለ። ወጣ ስቲ ከከተማ የወይን እርሻ ይኬዳል፣ ፍራፍሬው ትመለከቻለሽ። እስኪ ስዕሉን ስጪን፣ የገባሽበት ምን ይመስላል?
እነሱ ዋይኑን ነው የሚያሳዩኝ፣ ዋይኑን ነው የሚያጠጡኝ፣ ዙረቱን ነው ማን ነው ዙሪያ ገባውን ነው የሚያስጎበኙኝ። ግን እኔ እነማን ናቸው የሚለው ነበር በህሊናዬ ሁሉ ጊዜ እንትን የሚለው። አሁን ለምሳሌ መጀመሪያ ዋናው ኩባንያ ይሄንን ለዚህ ለመሄዳችን ምክንያት የሆነን አርነስተን ጁሊዮ ጋሎ የሚባል ነውና አርነስተን ጁሊዮ ጋሎ በ1933 ዓመተ ምህረት ሁለት ወጣት አርነስትና ጁሊዮ የሚባሉ ሁለት ወጣት የጣሊያ ዝርያ ያላቸው ገና አዲስ መጤዎች በ6000 ብር የጀመሩት ኩባንያ ነው። ዛሬሱ በአሜሪካ አገር ትልቁ የመጨረሻው ትልቁ የወይን ጠጅ አምራችና አከፋፋይ ኩባንያ ነውና እንግዲህ መጀመሪያ እዛ ነው ይሄድ ነው። ከዛ እነሱ ደግሞ የገዟቸው ወይንም ደግሞ የሚያከፋፍሏቸው የዋይን ቪኒርድስ ይባላሉ። እነኚህ ምንድነው ወይን ጠጅ የሚሰራባቸው። ምን ተማርን? ወይን ጠጅ ከተክሉ ጀምሮ ምን አይነት ጣዕም እንዲኖረው፣ ለምን አይነት ምግብ እንዲስማማ ተደርጎ ምን ያህል ጊዜ ፈጅቶ ወይን ጠጅ እንደሚሰራ እና ወይን ጠጁን ከአብሮት ከመሄድ ምግብ ጋር ሲያስቀምጡ
ምን ተበልቶ ምን ወይን እንደሚጠጣ
አይነት በምን ጊዜ ከጧቱ 4 ሰዓት ገደማ ሁሉ የሚጠጣው
ወይን ጠጅ መጠጣት እንደው ዝም ብሎ እንደደረሱበት እንደ ቢራም ይያዝ አይደለም። ጥበብም አለው ቀጥም አለው አውቃለሁ የሚሉ ሰዎች ራሳቸው ጀመርን እንጂ አናውቀው ነው የሚሉሽና ይስዝታ እስኪ አሁን አንዷን ነገር አንስተሻል። ወይን ቀይና ነጭ ብሎ ያበቃል እንደው በተለምዶ የሚያዝሰው ቀዩም የትየለሌ ነው ቁጥሩ ነጭም እንደዛው ከምን ምግብ ጋር ለምን ይስማማል ዋናው ነገር ነው። እስኪ ትንሽ እሱ ላይ ገፋ አድርጊ።
እንግዲህ በየቦታው ሲወስዱን የትኛው የቪኒርድ የወይን ጠጅ ማምረቻ ማሳ በለው ማሳው እዛው ነው ያለው ወይን መጥመቂያው ደግሞ እዛው ነው ያለው እና የትኛው ምን አይነት ወይን ጠጅ እንደሚያመርት ለምሳሌ አሁን እኔ እንዲሁ ቀልቤ አይወደውም ፒኖ ኖዋር የሚባለው አሁን ታርቄ መጣው ብዙ ጊዜ ካበርኔ ሶቬኛ የሚባል ቀይ ወይን ጠጅ አለ የአሜሪካ ብዙ የአሜሪካ ኩባንያዎች የሚያመርቱት እሱን ነበር። ካበርኔ በጣም ብዙ አይነቶች አሉት። መርሎ የሚባል አለ ነው ቀጠን ያለ እሱን የሚመርጡ ሰዎች አሉ። ሮዜ አለ በመሃል ያለው። ይሄንን የተለያዩ እነኚህ ስቴቶች ዋይን የሚያመርቱ ስቴቶች አንዱ ባንዱ ምንድነው ሰልጥኖበታል ነው የምትለው? እሱም
ተክኖበታል
ጥሩ እና እንግዲህ አርነስተን ጁሊዮ ጋሎ የነዚህ ሁሉ አከፋፋይ ነው።
ከራሳቸው ውጪም ይቀበላሉ ሌሎች የወይን ጠጅ እርሻዎች ያመጧቸው ምርቶችም በማከፋፈልም ጭምር ይታወቃሉ።
አዎ አሁን ለምሳሌ ይሄ ማክመሪ ራንች የሚባል አንዱ ይሄድንበት አለ እሱ ፒኖ ኖዋርን ነው የሚያመርተው። በዛ በቃ ትልቅ ጥበብ አላቸው። የማክመሪ በጣም የታወቀ የሙቪ ኮከብ ነበር ስታር ነበር ከነ ጆን ዌን ጋራ ከነሱ ጋራ የነበረ ነውና አንድ የሚያሳይህ ምንድነው ወይን ጠጅ ራሱ በካሊፎርኒያ ውስጥ ከሙቪ ኢንዱስትሪው ጋራ የተያያዘ መሆኑን እና ለቅንጦት እና ለምንድነው የሚባለው ለደስታ የሚውል መሆኑን እና ይሄ ፒኖ ኖዋርን አርነስተን ጁሊዮ ጋሎ ገስቶት ነገር ግን የዚህን የማክመሪን ልጅ ሴት ልጅ እሷ እንድታስተዋውቅ ነው የሚያረጉት ወይን ጠጁን ወይንም ራንቹን ይሄ ወይን ጠጁ የሚመረትበት ቦታና እሷ ይሄንን ስታስረዳ ስለ ቤተሰቧ ታሪክ ስለ አባቷ ያላትን ፍቅር ስለ ትጋቱ ስለ እናትና አባቷ ውበትና ቁንጅና ሁለቱም የሙቪ ኮከቦች ናቸውና ይሄን ሁሉ ያስረዳች እና አንተ ታሪክም ወይን አሰራርም የተለያየ ነገር እኔ ደግሞ የቀነጠብኳትን እቺን የስደተኞችን ሚና በዚህ ሀገር እሱን ሁሉ ያስረዱሃል ማለት ነው። ተያይዞ እንግዲህ እኔ መቼም ታሪክ ወዳለሁ ታሪክም ስላስተማሩን ይሄን ነው እንግዲህ
ገርም ነው በብዙ ትምርት ነው ባጭር ጊዜ ተሳበላቸው። እንግዲህ ደመኝነቱ ይልመድብሽ
እሄዳለሁ ላኩኝ
ለምጣቱን ማልታችን
የጠረጴዛ ዙሪያው ይታችን እርስተለን
አመሰግናለሁ።
በነገራችን ላይ አድማጮች
ስልካችን
202-205-9942 የውስጥ መስመር 14 ነው።
ኢሜይል horn@unews.com ብላችሁ ጽፉልናላችሁ።
ደብዳቤ ለአሜሪካ ድምጽ ራዲዮ አማርኛው አገልግሎት የራዲዮ መጽሔት አዘጋጆች
330 ኢንዲፔንደንት አቨኒው ሳውዝዌስት ዋሽንግተን ዲሲ 202-37-42።
አሁን ወደ ማጠቃለያ የሚወስደንን ወደ ትዝታ ሙዚቃ
መልካም
አሁን የዜና ማጠቃለያ ይነበባል። በሶማሊያ ታችኛው ሸበሌ ክልል የአልሸባብ አማጽያን በከፈቱ ደፈጣ ውጊያ ቢያንስ 18 የአፍሪካ ህብረት ወታደሮች መገደላቸውን ባለስልጣኖችና የጸጥታ ምንጮች ለአሜሪካ ድምጽ ሬዲዮ የሶማሊኛ አገልግሎት ገልጸዋል። አልሸባብ የተገደሉት 39 የአፍሪካ ህብረት ወታደሮች ናቸው ይላል። የሀገሪቱ ወታደራዊ ባለስልጣኖች ግን የተጋነነ ነው ብለዋል። የአውስትራሊያ ጠቅላይ ሚኒስትር የሀገሪቱ ፖሊስ ኃይል አይሮፕላን ለመጣል ታቅዶ የነበረውን የአሸባሪዎች ሴራን አክሽፈዋል ብለዋል። መርማሪዎች እንደሚሉት አይሮፕላንን ግብታዊ በሆነ መንገድ የማፈንዳት እቅድ እንዳለ መረጃ ተገኝቷል። ትናንት በመላ ሲድኒ በተደረገ ፍተሻ 4 ሰዎች ተይዘዋል። ባለቤቷና ወንድ ልጇ ከታሰሩት መካከል መሆናቸውን የገለጸች አንዲት ሴት ከጽንፈኝነት ጋር ምንም አይነት ግንኙነት የላቸውም ስትል አስተባብላለች። ፍተሻ የተካሄደው ከእስላማዊነት አነሳሽ ጋር በተያያዘ ሴራ ምክንያት ነው ሲሉ ከፍተኛ የፖሊስ አዛዦች ተናግረዋል። ያቀረቡት ዝርዝር ዘገባ ግን የለም። የአውስትሬሊያ ጠቅላይ ሚኒስትር ማልከም ትረምብል ባለስልጣኖች ስፋት ያለው የሚመስል ሴራን አክሽፈዋል ብለዋል።
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19ና 22 ሜትር ባንዶች ምሽቱ 3:00-4:00 የሚያሰማውን የአንሳ ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3:00 በመደበኛ ስርጭት መልሰን እስከምንገናኝ
አቀናባሪያችን ንጉሱ ታምሬ ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበ ከዚህ ከዋሽንግተን ስቱዲዮ፣
እኔም አሉላ ከበደ ወጣ ካልኩባት የባህር ዳር መንደር
ከባህር ዳር
ዩናይትድ ስቴትስ
ከጎጃም አይደለም እንሰናበታለን።
ሁለተኛው ከተማችን
ሰላም
እንላለን።
ደህና ደሩ።
This program has come to you from the Voice of America, Washington.